Oh, Shatravadavanya Strelevedia. ጌታዊ በካራክተር ቢሆን በባህሪ ቢሆን በማንነቱ ቢሆን ጌታ እግዚአብሔር ሆይ እዚ አስደናቂ ነገር ውስጥ እንገባ ዘንድ የሚገባን አይደለም። ሃሌሉያ። ኖህን እግዚአብሔር ምን አለው? እንሰሳን ሁሉ ከሁሉም አይነት ጥራ ወንድና እንስት ያደረክ አስገባቸው በህይወት ይኖሩ ዘንድ አለ። ሃሌሉያ። በህይወት ይኖሩ ዘንድ እና አጋዘን እና ጉማሬ እግዚአብሔር ከእንሰሳ ጋር ጉዳይ የለው። ምናልባት የእንሰሳት ተከራካሪዎች እንዳትቀየሙኝ ጳውሎስም ሲናገር የሰዎችን ባህሪ የሚገልጡ ነገሮች ናቸው። የተገባው ሰው አንድም የለም። ምድርን ተመልከቷት። አሁን አውሬ እንኳን እንደዛ አይጨፋጨፍም። አውሬ እንኳን እንደዛ አይገዳደልም። የሰው ልጅ ወርዶ ዘቅጦ እንስሳው ይሆናል። እግዚአብሔር እንዲህ አይነቱ ሰው ነው ወደ ከበረ ማንነት ያመጣው። እንዲህ ያለው የወረደው የዘቀጠው ሰው እግዚአብሔር አንድ ልጅ ልኮ ባሪያ መስሎ ሆኖ በህይወት ኑሩ አለን። ለዘላለም በቤቱ እንኖር ዘንድ እሱ ባለበት እንገኝ ዘንድ ሰማይና ምድርን ወደሚገዛው ወደ እግዚአብሔር ህልውና ውስጥ እንገባ ዘንድ እግዚአብሔር ይህንን አደረገ። ሲበላችሁ በእግዚአብሔር ያልተደሰተ በማንም አይደሰትም። ደስታችሁን ፈትሹት። የሚያስደስታችሁን ነገር መርምሩት። ልባችሁ የወደቀበትን ነገር እዩት፣ መዝኑት። እግዚአብሔር ካላስደሰታችሁ በእውነት ጥያቄ አለ። አላወቃችሁትም፣ አላገኛችሁትም። ዘሪ እውነተኛ የሆነውን የእግዚአብሔርን ነገር በእውነት አላገኛችሁትም። በእግዚአብሔር መደሰት ያልቻለች ነፍስ፣ በእግዚአብሔር መደሰት ያልቻለ ክርስትና ጥያቄ ውስጥ ነው ያለው። እግዚአብሔር ፍጹም ደስታ ነው። እግዚአብሔር ፍጹም የሚዳሰስ ደስታ የሚዳሰስ ነው። የቀመስነውን ያየነውን እኮ እያሉ የሚናገሩት የእግዚአብሔር ሰዎች እንጂ ተረት አናወራም፣ ወይም ደግሞ ባህል አናወራም፣ ወይም ትራዲሽን አናወራም። የዳሰስነውን የጨበጥነውን የበላነውን የጠጣነውን ያንን እንነግራቸዋለን። ኧረ በእውነት ወደዚህ ማንነት እግዚአብሔር ያስገባል። ወደዚህ እውነት እግዚአብሔር ያስገባል። ወደዚህ መካፈል፣ ወደዚህ ርስት ውስጥ እግዚአብሔር በእውነት ያስገባል። ከሞት በኋላ ያለ ጉዳይ አይደለም። አሁን በምድር ሳላችሁ በስጋችሁ ወራት ነው የሚለው የእግዚአብሔር ቃል። በምድር ሳለን ጊዜው ሳይጨልም ሳይዘጋ እዚሁ ምድር ላይ የእግዚአብሔርን ደስታ፣ የእግዚአብሔርን ሰላም፣ የእግዚአብሔርን እረፍት ዲቫይን የሆነውን ማንኛውንም ነገር እዚሁ ምድር ላይ መካፈል እንችላለን። ሃሌሉያ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ስላገኘነው ፕሪቪሌጅ። እግዚአብሔር ሆይ ስለሆንክልን ነገር ሁሉ ተመስገን። አሁን ደግሞ እንጸልያለን። እግዚአብሔር የዘላለም አምላክ ሆይ የምንነጋገረውን ቃል እግዚአብሔር የዘላለም አምላክ ሆይ መንፈስ ቅዱስ ሆይ በሚገባን መጠንና ልክ ትሰጠን ዘንድ እግዚአብሔር የዘላለም አምላክ ሆይ ልቦች ሁሉ ይከፈቱ ዘንድ፣ አእምሮች ሁሉ ይከፈቱ ዘንድ ጌታ እግዚአብሔር የዘላለም አምላክ ሆይ የውስጠኛው ማንነታችንን ያገኝ ዘንድ ጌታ እግዚአብሔር ሆይ ከቃሉ የተነሳ ጌታ እግዚአብሔር የዘላለም አምላክ ሆይ ደስታ ይሆን ዘንድ፣ ከቃሉ የተነሳ ጌታ እግዚአብሔር ሆይ እረፍት ይሆን ዘንድ፣ ከቃሉ የተነሳ ሞቲቬት የሚያደርግ ይሆን ዘንድ ጌታ ኢንስፓየርድ እንዲሆኑ በኢየሱስ ስም ጸልያለሁ። በመካከላችን ስላለ መንፈስ ቅዱስ ተመስገን በኢየሱስ ፓስተር እንደነገራችሁ እንግዲህ እግዚአብሔር እንድናገረው በልቤ ውስጥ ያመጣው ቃል የእግዚአብሔርን ጊዜና በጊዜው የሚያደርገውን ነገር ማወቅ በሚል ርዕስ ነው። የእግዚአብሔርን ጊዜ ከዛ በዛ ጊዜ ውስጥ ደግሞ የሚያደርገውን ነገር ማወቅ። ጊዜ ማወቅ አለ፣ ከዛ በዛ ጊዜ ውስጥ ደግሞ የሚደረገውን ማወቅ አለ። በጣም አስፈላጊ ነገሮች ናቸው እነዚህ ሁለት የተያዙ ነገሮች። እግዚአብሔር የሚያደርገውን ነገር ማወቅ እና ጊዜውን አለማወቅ ሚስ እናደርጋለን። ለምሳሌ የእግዚአብሔር ህዝብ የነበሩት እስራኤሎች ኢየሱስ ክርስቶስ መሲሁ እንደሚመጣ ያውቃሉ፣ መሲሁ እንደሚመጣ ያውቃሉ። ነገር ግን መቼ የሚለው ነገር ለነሱ አልተገለጠላቸውም። ከዚህ የተነሳ በመጣበት ጊዜ እንኳን ገና እነሱ ይጠብቃሉ፣ ስቲልም ይጠብቃሉ። የጊዜ ችግር ስለሆነ ማለት ነው። እንደገና ደግሞ ሌላው ደግሞ እግዚአብሔር በጊዜው ጊዜውን ብናቅ እንደገና የሚመጣውን ብናቅ አሰራሩን ካላወቅን ደግሞ ሚስ እናደርጋለን። አንዳንድ ጊዜ አሰራሩን ባለማወቅ ምክንያት ብዙ ነገሮች ጊዜው ደርሷል አውቀናል፣ የሚደረገውን ነገር አውቀናል፣ አሰራሩ ላይ ግን አንዳንድ ጊዜ ጥያቄ ምልክት ይሆንብናል። ስለዚህ እነዚህ ነገሮች በጣም አስፈላጊ የሆኑ ናቸው። ለክርስቲያን ለቤተ ክርስቲያን በጣም አስፈላጊ የሆኑ ጉዳዮች ናቸው። ስለዚህ የእግዚአብሔርን ጊዜና በጊዜው ውስጥ እግዚአብሔር የሚያደርገውን ነገር ማወቅ በሚል ርዕስ እንከፋፈላለን። እግዚአብሔር ከዘመንና ከጊዜ ጋር ጉዳይ ያለው አምላክ ነው። እግዚአብሔር የሚሰራውን ስራ ሁሉ በጊዜ በዘመን በፕላን አድርጎ የሚሰራ የግምት አምላክ አይደለም። እግዚአብሔር በመላ የሚሰራ አምላክ አይደለም። በዘፈቀደ የሚሰራ አምላክ አይደለም። እግዚአብሔር የሚያደርገውን ነገር ሁሉ ፕላን ያደርጋል፣ የሚያደርገውን ነገር ሁሉ አቅዶ ያደርጋል። ለዚህ ነው የመጽሐፍ ቅዱስ ሰዎች ሲናገሩ በመጽሐፍ ቅዱሳችን ውስጥ ከ800 ጊዜ በላይ ስለ ጊዜ ተጠቅሷል ይላሉ። ጊዜን በተመለከተ ከ800 ጊዜ በላይ በጥቅስ ጊዜ የእግዚአብሔር ሐሳብ ጊዜ እየተባለ 800 ጊዜ በላይ ተጽፏል። ስለዚህ ጊዜ ዋናና አስፈላጊ ነገር ነው ማለት ነው። እንዲህ ነገር ሲደጋገም በመጽሐፍ ቅዱስ ላይ የነገሩን አስፈላጊነት የሚገልጽ ነው ይባላልና ስለ ጊዜ በመጽሐፍ ቅዱስ ላይ ከ800 ጊዜ በላይ ተጽፏል። ከዛ ውስጥ አንዱን መጀመሪያ ላይ በዘፍጥረት ላይ የተጠቀሰውን አንስቼ በዛ ቃል እየተነጋገርን እንቀጥላለን። ዘፍጥረት ምዕራፍ 1 ቁጥር 14 ላይ አነበዋለሁ ቃሉን። ዘፍጥረት ምዕራፍ 1 ቁጥር 14 እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ፣ እንዲሁም ሆነ። እግዚአብሔርም ሁለት ታላላቅ ብርሃኖችን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን። ከዋክብትን ደግሞ አደረገ። እግዚአብሔርም በምድር ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ ብሎ ይናገራል። እዚህ ጋር ምንድን ነው የሚለው? እግዚአብሔር በአራተኛው ቀን ላይ ብርሃናትን ፈጠረ ይላል። በአራተኛው ቀን ላይ ብርሃናትን ፈጠረ፣ እነዛን ብርሃኖችም በሰማይ ላይ አኖራቸው። ሁለት ታላላቅ ብርሃኖችና ከዋክብትን ይላል። ሰማይ ላይ ያስቀመጣቸው አንደኛው ወደ ምድር ብርሃንን እንዲረጩ፣ ከዛ በኋላ የምድርን ጨለማ እንዲያበሩ ወይም ጨለማን እንዲገፉ ነው የመጀመሪያው። ሌላው ግን ዘመናትንና ጊዜን ይለዩ ዘንድ። ጊዜ የመለየት ስራ አራተኛው ቀን ላይ ነው እግዚአብሔር የሰራው። ምንድነው የሚሆነው? ዘመናትን ጊዜያትን ሰዎች ተገንዝበው አውቀው ምሯቸው ስራቸው ባግባቡ ኢፌክቲቭሊ ይሰሩ ዘንድ ዘመንና ጊዜ ያስፈልጓል። ስለዚህም ነው አራተኛው ቀን ላይ እግዚአብሔር አስደናቂ የሆነ ዲዛይን አድርጎ ሰማይና ሰማይ ላይ ሁለት ታላላቅ ብርሃኖችን አደረገ። ከዛ በኋላ ገበሬውን በትክክል ዘመኑን እየተመለከተ ፀሐይን ጨረቃን እየተመለከተ የፀሐይ መግባትን የሲዝን መፈራረቅን እየተመለከተ አሁን ያለውን ደስ የሚለው ኑሮ ይኖር ዘንድ እነዚህ ነገሮች አስፈልጊ ሆነዋል። ስለዚህ እነዛ በሰማይ ላይ የተቀመጡት ታላላቅ ብርሃኖች ስራቸው የምድርን ጨለማ መክፈፍ አንደኛው፣ ሁለተኛው ዘመናትና ጊዜያትን ይገልጡ ይለዩ ዘንድ ሰዎችም ያንን በማድረግ ያንን በመከተል ኑሯቸውን አንድ አቴንሽናቸውን ብዙ ጊዜ እንደዚህ አይነት ነገሮችን እግዚአብሔር ያደርጋል። አሁንም በመንፈሳዊ ዓለም ሰማይ ላይ የተቀመጡት የምድርን ህዝብ ወይም ምድር ላይ ያለውን ሰው የእግዚአብሔርን ሐሳብ ጊዜ ዘመን እንዲለዩ በዋናነት ያስቀመጣቸው ነቢያቶች ሐዋርያቶች እንደዚህ በመንፈሳዊ ዓለም ስንመለከተው ሐዋርያትንና ነቢያትን እግዚአብሔር ዘመንና ጊዜውን እግዚአብሔር ሊያደርገው ያለውን በዘመኑ ላይ ሊሰራው ሊፈጽመው ያለውን ነገር የሚናገርባቸው ብርሃናቶቹ ናቸው። በሰማይ ያስቀመጣቸው ልክ እንደዛው እግዚአብሔር ግን ሲናገር ምን ብሎ ነው የተናገረው? በሰማይ ላይ የተቀመጡት እነዚህን ታላላቅ ብርሃኖች በእነሱ ተጠቀሙ እንጂ አታምልኳቸዋል። ምንድነው ያለው? በብርሃናቶቹ ተጠቀሙ ዘመኑን ለዩ ዘንድ የኔን ሐሳብ ፈቃድ መቼ እንዴት ምን እንደሚደረግ ይነግሯችሁ ዘንድ እነሱን ዘላ ያስቀምጫለሁ። ግን ታመልኳቸው ዘንድ ፈጽሞ አይገባም። እነሱ ለብልክትና ለዘመን መግለጫ የተቀመጡ ናቸው ብሎ ይናገራል። እግረ መንገዴን አንድ ነገር ለመናገር ስለፈለኩ ነው፣ ከርዕሴ ጋር ባይገናኝም። ዛሬ በነቢያቶች ላይ በሰማይ እግዚአብሔር ባስቀመጣቸው ነቢያቶች ላይ ብዙ ሰዎች የአምልኮ በሚመስል መልክ እየተመለከታቸው ነው ያለው። ኦልሞስት የአምልኮ ያክል ለፀሐይ እንደሚደረገው የሆነ ነገር አድርጎ ባይሆንም ለነቢያቶች ለሐዋርያቶች የሚሰጠው አብሶ በኢትዮጵያ ውስጥ አሁን ላሉ ነቢያቶች እየተደረገ ያለው ነገር ከአምልኮ የማይተናነስ። እግዚአብሔር ግን በብርሃናት ብርሃንን ያስቀመጥኩት ዘመናትን ሐሳቤን ፈቃዴን ይናገሩ ዘንድ እንጂ ይመለኩ ዘንድ አይደለምና ሕዝቤ ወይ ተጠንቀቅ። እኔ ብቻ አንድ አምላክ ነኝ፣ ስሜም እግዚአብሔር ነው፣ ከኔም በቀር ሌላ አምላክ የለም ብሎ ያለው እንደዚህ አይነት ነገሮች ስለሚፈጠሩ ነው። ሌላ ምን ይላል? እግዚአብሔር ዘመንና ጊዜያትን ወደ ምድር ካስታወቀ በኋላ ብዙውን ጊዜ ግን ህዝብ ወይም ደግሞ ሰዎች የእግዚአብሔርን ዘመንና ጊዜ ማወቅ ፈጽሞ አብሶ ደግሞ የሱ ህዝብ ያውቁ ዘንድ የተገባቸው የሱ ህዝቦች ብዙውን ጊዜ ሚስ ያደርጉ ይገኛሉ። ምን ብሎ ይናገራል? ኤርምያስ 8:7 ላይ የእግዚአብሔር ቃል እስራኤሎችን ሲናገር ለትምህርታችን የተጻፈው የእግዚአብሔር ቃል ምን ብሎ ይናገራል? ትንቢተ ኤርምያስ ምዕራፍ 8 ቁጥር 7 ሽመላ በሰማይ ጊዜውን አውቃለች። ሽመላ በሰማይ ጊዜውን አውቃለች። ዋኖስና ጨረባ ዋሊያም የመምጣታቸውን ጊዜ ይጠብቃሉ። ህዝቤ ግን የእግዚአብሔርን ፍርድ አላወቀም ይላል። ጊዜና ዘመንን እየለዩ ዋሊያዎች እንቀሳቀሳሉ። እነ ጨረባ እነ ዋሊያ ዘመንና ጊዜ በርቶላቸዋል፣ ይንቀሳቀሳሉ፣ ይኖራሉ። በተሰጣቸው እግዚአብሔር በሰጣቸው ዘመን እየተመሩ ይኖራሉ። የኔ ህዝብ ግን እንዴት እንደሚያወዳድሩ ትመለከታላችሁ። እግዚአብሔር ከእንሰሳ ጋር እኛ እንሰሳናቸው ከምንላቸው አያስቡም አያስተውሉም ከምንላቸው ጋር ሲወዳደር ግን የእግዚአብሔር ህዝብ አላወቀም ፍርድን አላወቀም ይላል። በማቴዎስ ምዕራፍ 11 ላይ ተመሳሳይ የሆነ ሐሳብ አለ። ማቴዎስ ምዕራፍ 11 ቁጥር 16 ነገር ግን ይህን ትውልድ በምን መስለዋለሁ? በገበያ የሚቀመጡት ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ እንብልታ ነፋንላችሁ ዘፈንም አልዘፈናችሁም፣ ሙሾ አወጣንላችሁ ዋይ ዋይም አላላችሁም ይሏቸዋል። ዮሐንስ ሳይበላና ሳይጠጣ መጣ። እነርሱም ጋኔል አለበት አሉት። የሰው ልጅ እየበላና እየጠጣ መጣ። እነርሱም እነሆ ብላተኛና የወይን ጠጅ ጠጪ የቀራጮችም የኃጢአተኞችም ወዳጅ ይሉታል። ጥበብም በልጆቿ ጸደቀች። እዚህ ጋር በዛ ዘመን ላይ ያሉትን ሰዎች ነው እግዚአብሔር የሚናገራቸው። ሁለት ታላላቅ የሆኑ በእግዚአብሔር ፕሮግራም ውስጥ በእግዚአብሔር ሂስትሪ ውስጥ ታላላቅ የሆኑ ሰዎች በአንድ ላይ ተገኝተዋል፣ ዮሐንስና ኢየሱስ ክርስቶስ። ዮሐንስ የዛኛውን ዘመን የብሉይን ዘመን የሚዘጋ ነብይ ነው። እግረ መንገዱንም የኢየሱስ ክርስቶስን የእግዚአብሔርን አጀንዳ እንዴት እየቀጠለ እንዳለ ይገልጥላቸው ያስረዳቸው ዘንድ በራሳቸው ሰው በራሳቸው ቋንቋ በራሳቸው ንግግር ይነግራቸው ዘንድ ኢየሱስ ክርስቶስ ዮሐንስ የመጣው። ኢየሱስ ክርስቶስ ደግሞ ከዘመናት በፊት ሲጠብቁት የነበረው መሲህ ነው። ከዘመናት በፊት እስራኤል የምታነባለት እግዚአብሔር ሆይ እስከ መቼ ዝም ትላለህ? መበደላችን እስከ መቼ ነው? እስከ መቼ በእኛ ላይ ብለው ኪንግ ይጠብቃሉ። እስራኤሎች ብዙ ጊዜ በራሳቸው ንጉስ መመራት ካቆሙ ቆይተዋል። አንዴ ይሰደዳሉ፣ ወደ ባቢሎን ይገባሉ፣ ወደ ምን ይገባሉ። ብዙ ነገር ብዙ ችግር አልፎባቸዋል እና ሁሉ ጊዜ ጸሎታቸው፣ ለቅሷቸው፣ እንባቸው ኪንግ ጉልበታምና ኃይለኛ የሆነ ምድርን በብረት የሚገዛ ንጉስ ነበር የሚፈልጉት። እሱም ኢየሱስ ክርስቶስ መጥቷል። ነገር ግን አልተረዱትም። ስለዚህ ዮሐንስ ሲናገር አይሰሙም፣ ኢየሱስም ሲናገር አይሰሙም። እነዚህ ሰዎች ግን የእግዚአብሔር ሰዎች ናቸው። የእግዚአብሔር ሰዎች ናቸው። የእግዚአብሔርን ነገር ጠንቅቀው የሚያውቁ የእግዚአብሔር ሰዎች ናቸው። ታላላቅ ሰዎች ናቸው። በምድር ላይ እግዚአብሔር ለብቻቸው ሐሳብና ፈቃዱን የገለጠላቸው እድለኛ ህዝቦች ናቸው። በጣም ይገርማል። የግሪክ ፈላስፎች ዝም ብለው በግምት አምላክን ይፈልጉ ነበር። እግዚአብሔር ግን በሙሴ በኩል ሐሳብና ፈቃዱን ገልጦላቸው ለእስራኤሎች። ይሄ ትልቅ እድል ነው። ለዚህ ነው ዮሐንስ በጣም እየተጨነቀ ጳውሎስን ይናገረው። በጣም 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 አዝናለሁ። ነቢያት ከነሱ ነው ወጡት። የእግዚአብሔር ህግ ከነሱ ወጣ። ታቦታት በነሱ ናቸው። እግዚአብሔር ራሱ እንኳን ሰው ሆኖ በነሱ ወጣ። ነገር ግን አሁንም እግዚአብሔርን አልተቀበሉትም። ስለዚህ ለዚህ ህዝብ አነባለሁ ይላል። አነባለሁ። እንደዚህ አይነት ግራ የተጋባ ማንነት ባለበት ጊዜ ነው ኢየሱስ ክርስቶስ የመጣው እና ኢየሱስ ክርስቶስ ሲናገር ግን ምን ይላል? በገበያ መካከል የሚጫወቱ ህፃናቶችን ይመስላል። በጣም የሚገርም ነገር ነው። ገበያ በመጀመሪያ ሲጀመር በጣም ትልቅ ነገሮች የሚመላለሱበት ዋይዝ የሆኑ ሰዎች የሚያተርፉበት፣ እንደገና ደግሞ ዋይዝ የሆኑ ሰዎች የሚፈልጉትን የሚገበዩበት ቦታ ነው። ህፃናቶች ግን እዛ ጋር ገበያ መካከል ምንድን የሚያደርጉት? ይጫወታሉ። ህፃን ስለ ገበያ ምንም ደንታ የለው። ምክንያቱስ አያውቀውም። ገበያ ምን እንደሆነ የገበያን ትርፍ አያውቅም። የመጀመሪያው ጥያቄ እዛ ጋር ነው። ልጅነት ህፃን መሆናቸው ትልቅ ገበያ አስገራሚ የቅዳሜ ገበያ ሊሆን ይችላል። በዛ ዘመን ቅዳሜ ምናምን የሚባል ገበያ ነው፣ ቀናትን እየወሰኑ ነው የሚገበያዩትና በዛ ቀን ላይ ከገጠር ከትም እየተጣጠቡ ነው ወደ ገበያ የሚሄደው። ጻናቶች ግን እዛ ገብተው ይጫወታሉ። ምክንያቱስ የገበያ ትርፍ እነሱ አይገባቸውም፣ አያቁም፣ አልደረሱም ለገበያ። ሌላው ደግሞ ምንድን ነው የሚለው? ሙሾ አሟሽን ሙሾ ወጣንላችሁ ዋይ ዋይ አላላችሁ። ምናልባት ሙሾ ሲመታ እነሱ እዚህ ጋር እስክስታ ወይም ዳንስ ነገር በተቃራኒ ሪትም የሚባል ነገር አለ። ሪትም የሚባል ነገር በጣም ጠፍቷል በዛ ዘመን። ሪትም የሚባል ነገር ሙሾ ሲመታ ዘፈን ነው፣ ዘፈን ሲመታ ሙሾ ተደበላልቋል። ስለዚህ ነው ኢየሱስ ክርስቶስ ይህ ህዝብ ኢየሩሳሌም የመጎብኛሽን ጊዜ አላወቅሽም፣ ጫጩቶቿን እንደምትሰበስብ ሊሰበስብሽ አሰብኩ፣ አልተረዳሽም። ይገርማሉ። እስራኤሎች እየጠበቁ የእግዚአብሔርን መምጣት የእግዚአብሔርን ነገር እያወቁ እየጠበቁ አላገኙትም። ነገር ግን ጥበብ በልጆቿ ጸደቀች። ይገርማል። ግን በየትኛውም ዘመን ግን ጥበብ የሚገለጥላቸው ሃሌሉያ፣ ጥበብ የሚገለጥላቸው ሰዎች አሉ። ዛቲስ ዋይ ሁሉ ጊዜ እግዚአብሔር የሚናገረው ሰምተው የጥበብን ነገር የሚያጸድቁ በጥበብም የሚመሩ ጥበብ በልጆቿ ጸደቀች ሲል ጥበበኞች ጥበብን ይቀበሏታል፣ ይኖሩባታል፣ ያደርጓታል ማለት ነው እዚህ ጋር። ስለዚህ እግዚአብሔር ሁሉ ጊዜ ይናገራል። እግዚአብሔር ሲናገር የሚሰሙ አሉት። አንድ ነገር ይንገራችሁ፣ እግዚአብሔር በየትኛውም ዘመን አርፎ ዝም ብሎ አያውቅም። በመጽሐፍ ቅዱሳችን እንደምናነበው መጨረሻ ላይ ሚልኪያስ፣ የመጨረሻው መጽሐፍ ቅዱስ ሚልኪያስ ነው አይደል? ከዛ ዮሐንስ እስኪመጣ ድረስ 400 ድቅድቅ ጨለማ ነበር ይላል። በዛ ድቅድቅ ጨለማ ውስጥ ግን እግዚአብሔር ይሰራል። እግዚአብሔር ከመስራት አርፎ አያውቅም። በየትኛውም ዘመን ምናልባት በሚደርሱ ማናቸውም ችግሮች ውስጥ፣ በቤተ ክርስቲያን ግራ መጋባት ውስጥ እግዚአብሔር ትክክለኛ የሆነውን ፐርፌክት የሆነውን ስራ ይሰራል። ምናልባት እኛ ስናየው አሰራሩ በምንጠብቀው በምንገምተው ሁኔታ አይሆን ይሆናል እንጂ እግዚአብሔር ከስራው አርፎ ያቅም። ስለዚህ ነው ኢየሱስ ክርስቶስ አባቴ ይሰራል አለ። አሁንም ይሰራል። ስለዚህ ነው የምሰራለው። በሰንበት ጭቅጭቅ ነው እሱን ያነሳው። ግን እግዚአብሔር አርፎ ያቅም። እግዚአብሔር ሲሰራ ግን ያንን የሚቀበሉ የሚወስዱ የራሳቸው የሚያደርጉ ተጠቃሚዎች ናቸው። እነሱ ብቻ ከእግዚአብሔር ጋር ይዘምታሉ፣ ከእግዚአብሔር ጋር ይሆናሉ። ክብር ለእግዚአብሔር ይሁን። ሌላ አንድ ክፍል ላሳያችሁ። ምዕራፍ 2 ላይ የምታውቁት ክፍል ነው። የምታውቁትን ሐሳብ ነው የምነግራችሁ። አንድ ነገር ልንገራችሁ። ብዙ ጊዜ እንትን እየደረቀ ስላስቸገረ ምን ብሎ ይናገራል ጴጥሮስ እንትን ሲል ጴጥሮስ አንድ ሲጽፍላቸው ለምጻተኞቹ ስለምታውቁ ምንም እንኳን ብታውቁት በዚህ ማደሪያ ሳለው ላነቃችሁ አስቤ ልጻፍኩላችሁ። ወይም እንግሊዘኛው ቱ ሪፍሬሽ ዮር ማይንድ ይላል። አንዳንድ ጊዜ እግዚአብሔር ቃል ብዙ ጊዜ በእግዚአብሔር ቤት ውስጥ ከመሆናችን የተነሳ የምንሰማቸውን ቃላቶች ያው የምናውቃቸው ናቸው። ከዚህ እስከዚህ ድረስ ያሉ ነገሮች ናቸው፣ የታወቁ ናቸው። ምዕራፍ 1 ምዕራፍ 2 የታወቀ ነው፣ ማቴዎስ ነው ምናምን ነው። ነገር ግን ሪፍሬሽ አነቃችሁ ዘንድ ምንም እንኳን ብታውቁት ይላል፣ ምንም እንኳን ብትረዱት ቱ ሪፍሬሽ ዮር ማይንድ በዛ ማይንድ ስቡኝ ለማለት ነው። እና ምዕራፍ 2 ላይ ይላል ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰባ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ከእርሱ ጋር የካህናት ማለቆች የዙ ጻፎች ሁሉ ተሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱ እዚህ ጋር ፈሪሳውያንን ተመልከቷቸው። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽምና ህዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏል አሉ። ክብር ለእግዚአብሔር ይሁን። እነሱ ገና ይጠብቃሉ። ፈሪሳዊ ናቸው። በጣም የታወቁ በእግዚአብሔር በእስራኤል ውስጥ በጣም ዌል ሪስፔክትድ የሆኑ ፈሪሳዊ ማለት የተለየ ማለት ነው። ቋንቋው ራሱ የተለየ ማለት ነው። ከሌላው ለየት ያሉ ስለሆኑ ህዝቡ ነው ወይም ሌሎቹ ናቸው፣ ሌሎች ፓርቲዎች ከነሱ ሌሎች ናቸው ፈሪሳዊ ያሏቸው። የሆኑበት ምክንያት አንደኛ በእውቀታቸው በጣም የመጠቁ ስለሆኑ፣ ሁለተኛ ደግሞ ለእግዚአብሔር የቀኑ ስለሆኑ እኛ ከእግዚአብሔር የተቀበልንን ብለው ስለሚያስቡ ፈሪሳዊ ያሏቸው። ኦፍ ኮርስ ፈሪሳውያኖች በእስራኤል ታሪክ ውስጥ ታላላቅ የሆኑ ስራዎችን ሰርተዋል። አንደኛው ከሰሩት ውስጥ ምኩራብ የተባለውን አብዛኛው ህዝብ ድሮ በእግዚአብሔር ቃል እንደምንመለከተው በብሉይ ኪዳን ላይ እንደምንመለከተው ብሉይ ኪዳን ውስጥ አንድም ቦታ ላይ ፈሪሳዊ የለም አይደል? አንድም ቦታ ላይ አናገኛቸው። እነሱ አልነበሩም። እነሱ የተከሰቱት በ300 ጆሴፈስ የተባለ የሂስትሪ አጥኚ እንደገለጠው ከሆነ ምን ብሎ ይናገራል? አንድ ጊዜ በእስራኤል ውስጥ ግሪክ እስራኤልን በመትገዛበት ጊዜ ቤተ መቅደስ ውስጥ ልዩ የሆነ የባዕድ አምልኮ ተደርጎ ቀሳውስቶቹ ሁሉ ቀሳውስቶቹ ወይም ምንድናቸው ካህናቶቹ ሁሉ ወደ ጫካ ገቡ። ከዛ በኋላ እንደድሮ ጸሎት ሳይሆን ጦርነት ተጀመረ። ቀሳውስቱ ካህናቱ በአጠቃላይ መሳሪያ ይዘው መዋጋት ጀመሩ። በመጨረሻ አሸነፉ። በእግዚአብሔር ቃል ላይ የመታደስ ዘመን ይለዋል። ዮሐንስ ወንጌል ላይ የመታደስ ጊዜ በሆነበት ጊዜ ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ይላል። ያ ዓመት በብሉይ ኪዳን ላይ የለም። በብሉይ ኪዳን ላይ የተጻፉ የእንትን በዓላቶችን ነው እስራኤሎች የሚያደርጉት። እንደዚህ እንደዚህ ያደርጉ፣ የፋሲካን በዓል አድርጉ ምናምን የተባሉ የተገለጹ አሉ። ነገር ግን ሁለት በዓላቶችን ብሉይ ኪዳን ላይ የሌሉ አሉ። አንዳንድ መጽሐፎች ላይ ምናልባት ከዚህ ውጪ 80 አህዱ ወይም ምናምን ውስጥ ሊገኙ የሚችሉ አንዳንድ በታሪክነት የሚጠቀሱ አሉ። ወይም ማካቤንስ የሚባል መጽሐፍ አለ። እዛ ላይ የተጠቀሱ ከዛ ላይ ነው እንትን ታሪክ ጸሐፊው የጠቀሰልና ፈሪሳውያን የዛን ጊዜ ነው ኢመርጅ ያደረጉት የጀመሩት ይላል። የተነሱበት ቅናታቸው ህዝቡ መረን ስለወጣ ህዝቡን ለመሰብሰብ ነው። የእግዚአብሔርን ቃል እውቀት በማጥናት ህዝቡን ወደ እግዚአብሔር ሐሳብ ለማምጣት ፈሪሳውያኖች የዛን ጊዜ ነው ኢመርጅ ያደረጉት። ከዛ በኋላ ምኩራብን ፈጠሩ። ብዙን ጊዜ በብሉይ ኪዳን ላይ የነበረው የእስራኤል ልማድ ወደ ቤተ መቅደስ መምጣት ነው። ቤተ መቅደስ ቀርቦ አምልኮን ማቅረብ ወይም ደግሞ መስዋዕትን ማቅረብ ነው። እነዚህ ሰዎች ግን ከዛ የበለጠ ነገር መሆን አለበት፣ ህዝቡ መረን ስለወጣ የእግዚአብሔርን ቃል እናስተምረው ብለው በሚደንቅ ሁኔታ የእስራኤልን ህዝብ በእግዚአብሔር ቃል እውቀት አሳድገውት ነበር። መጨረሻ ላይ ግን ኢየሱስ ሲመጣ እነሱም ተሸወዱ። አንቺ ቤተልሔም የይሁዳ ምድር ብለው ሲጠቅሱ በጣም በኮንፊደንስ ነው የሚጠቅሱት። ኢየሱስ ክርስቶስ ግን በመካከላቸው ተወልዷል። በመካከላቸው የተወለደውን ያወቁት ግን ክብር ለእግዚአብሔር ይሁን እንደኛ ሩቅ ያሉት ከምስራቅ ይላል፣ ከምስራቅ ኮከቡን አይተን መተናል አሉ። እግዚአብሔር በዘመናት ሁሉ ይገልጣል። እግዚአብሔር በሚናገርበት ሰዓት በሚገልጥበት ሰዓት ላይ ልቡን ክፍት አድርጎ የሚጠብቅ እሱ ግን ብፁዕ ነው። ምክንያቱም እግዚአብሔር ይገልጥለታልና፣ እግዚአብሔር ይገልጥለታልና። በዚህ ዘመንም እግዚአብሔር አስደናቂ ስራ ይሰራል። እግዚአብሔር በዚህ ዘመን አስደናቂ ስራውን የሚሰራው ግን በሌሎች ሳይሆን በእኛው በራሳችን ልጆች ተብለን በምንጠራ በልጁ በኢየሱስ ክርስቶስ ደም በተዋጀን የእሱ በሆንን በሁላችን እግዚአብሔር ይሰራል። ዛሬ ስፔሻል ሰው የለውም እግዚአብሔር።
ሁላችን ኢየሱስ ስፔሻል ሰዎች ነን። እግዚአብሔር የልቡን ሐሳብ ሊገልጥብን በእኛም ደግሞ ሊገለጥ ይወዳል። ስለዚህ የተዘጋጁ ልባቸውን ግን ለእግዚአብሔር የሰጡ ወደሱ የሚመጡ ግን ያገኙታል። ክብር ለእግዚአብሔር ይሁን። እውነቱን ያገኙታል። የእግዚአብሔርን ሐሳብ የመጨረሻውን ዘመን ሥራ ነሱ ይገልጣሉ። እግዚአብሔር ይገለጥላቸዋል። እንዲሆናችሁ ልባችሁን አስፍታችሁ እግዚአብሔርን ጠብቁት። በእውነት ነው የምላችሁ፣ እግዚአብሔር እገሌን አይደለም የሚመለከተው፣ አንቺን ነው፣ አንተን ነው፣ እኔን ነው፣ ሁላችንም ነው። የተመረጠ ሰው የለውም። እሱ እግዚአብሔር ፊትን አይቶ አያዳላም ይላል የእግዚአብሔር ቃል። እግዚአብሔር ፊትን አይቶ አያዳላም። በእግዚአብሔር ፊት ታናሽ የለም፣ ታላቅ የለም፣ ሁሉ በሱ ፊት እኩል ነው። እግዚአብሔር በእድሜ አያበላልጥም፣ በእድሜ አያበላልጥም፣ በጸጋ ስጦታ አያበላልጥም። እግዚአብሔር ቤት ውስጥ በመቆየት ብዛት፣ እግዚአብሔር ቤት ውስጥ ዛሬ በመምጣት ፈጽሞ እግዚአብሔር ጋር እንደዛ ብሎ ነገር የለም። እግዚአብሔር ለሁላችንም በዚህ ዘመን በእውነት ነው የምነግራችሁ፣ የሚገልጠው እውነት አለ፣ የሚያብራልን እውነት አለ። ለራሳችን፣ ለቤተ ክርስቲያናችን፣ ለሀገራችን ብሎም ለዓለም ልንተርፍ እግዚአብሔር እንዲህ አድርጎ ነው የሚያዘጋጀን። ሃሌሉያ። ስለዚህ እነዚህ ሰባት ሰገኖች ምናልባትም አንዳንድ ጊዜ የመጽሐፍ ቅዱስ አጥኞች ዝም ብለው ኮከብ ቆጣሪዎች ናቸው ይሏቸዋል። ኮከብ ቆጣሪዎች ወይም ማጂሽያን ወይም አስትሮሎጂ እንደዚህ አስትሮኖመርስ አይነት ነገሮች ናቸው ይሏቸዋል። ግን ምንም ይሁኑ ከእስራኤል ትውልድ ያልሆኑ ከፈሪሳውያን ያልሆኑ የእግዚአብሔርን ነገር ፈጽሞ የማያውቁ የእግዚአብሔር ዝናብ ሲዘንብባቸው ያልነበረ ነገር ግን ዱብ ያሉ ሰዎች ናቸው። ዱብ በጨለማ ያለ ሕዝብ ብርሃን አየ የተባሉ ሕዝቦች ናቸው። እኛን የሚወክሉ ናቸው። እነዚህ እኛንን ከየትም ተጠረቃቅመን የገባን ከየትም በምሕረቱ ታላቅ ስለሆነ ባለጸጋ ስለሆነ እኛን ጠላቶች የነበርነውን ምስኪኖች አሳዳጆች የነበርነውን እግዚአብሔር ታላቅን ብርሃን የበራልን ብርሃን ታላቅ ነው። የተካፈልነው መካፈል በእውነት እጅግ የከበረ ነው። እግዚአብሔር ራሱን ሕይወቱን ያካፈለን ላይፉን ላይፍ የእግዚአብሔር ላይፍ እኮ ነው የተካፈልነው። ሪሊጅን ሃይማኖት አይደለም እኮ የቀየርነው። ሪሊጅን እኮ አይደለም የተቀየረው። የእግዚአብሔርን ሕይወት ዲቫይን ኔቸሩን ያካፈለን እግዚአብሔር ዲቫይን የሆነውን ኔቸር ሰው ብቻ የነበረውን እግዚአብሔር ከአማልክት ጎራ ነው የገላቀለን። ክብር ለእግዚአብሔር ይሁን። ወደ እሱ ማንነት ነው ያስገባን፣ ዲቫይን ወደ ሆነ ማንነት። ምናልባት ሪያላይዝ አላደረግነውም። የእግዚአብሔር ካራክተሩ ባህሪው ኔቸሩ አልተገለጠብን ይሆናል። አልተገለጠብንም ማለት ግን ቃሉ ውሸት ነው ማለት አይደለም። ቃሉ እንደዛ ነው የሚለው አይደል? የእግዚአብሔርን ሕይወት ተካፈልን። ሃሌሉያ። የእግዚአብሔር ሕይወት ምንድን ነው? መርምሩ። እውነት ነው፣ ግን የሚዳሰስ ነገር ነው። ተረት ተረት አይደለም። የአሮጊቶች ተረት አላወራንም። እንኳን ይሄ አለ ጳውሎስ፣ እንኳን ይሄ እኔ የምነግራችሁ ቃል ይሄ እንኳን ያ እንኳን የሞት የሆነው አገልግሎት ይሏል። የሞት የሆነው አገልግሎት እንኳን የከበረ ነው። ሕግ እንኳን የከበረ ነው። የሚያስፈራራው ያን የሚያስፈራራው ገና ወደ እሱ ጋር ስንቀርብ ሽንቅቅ የሚያደርገን ሕግ፣ የሚኮንነን ሕግ፣ የማያድነው ሕግ፣ ሕሊናችንን የማያነጻው ሕግ፣ ሕይወት የማይሰጠው ሕግ፣ ከመኮንን ውጪ አቅምና ጉልበት የሌለው ሕግ። ምክንያቱም ስጋ ደካማ ስለሆነ ሕግን መፈጸም ስለማይችል ወደ ሕጉ ጋር በመጣን ቁጥር ሕጉ እኛን ከመኮነን ውጪ የሚያደርገው ነገር ምንም አልነበረም። እሱ እንኳን ግሎሪየስ ነው፣ የከበረ ነው። ይሄማ በክርስቶስ ኢየሱስ የተገለጠውማ ሃሌሉያ። ይሄንን ለማየት መላእክቶቹ እንኳን ይመኛሉ። ምን ማለት ነው? ይሄ እኮ እውነት ነው። መላእክቶቹ ይህን ለማየት በጣም ይመኛሉ። ነቢያቶቹ የተናገሩት እንኳን ዘመኑ ቤት እንዴት ባለ ዘመን ይህን ነገር እግዚአብሔር ሊገልጠው ነው እያለ በውስጣቸው የነበረው መንፈስ ያነቃቃቸውና ለማየት ለመጨበጥ ምንም ሲሉ ዘመን ያበቃና ይጠቀለላሉ። አልሆነም። የተካፈልነው እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠን ወገኖቼ ወንድሞቼ የከበረ ነገር ነው። ራስካታቮማኒያ ሩሃዳቫና በሚናንከ ነገር አትራወጡ። ምናንከ ፍለጋ አትሂዱ። ኢየሱስ ክርስቶስ ይሬነ ህይወትን ሰጥቷል። እሱን እንጆያድ ማክራቫዶቫና ማስፕራዶቫያ ላዶ እንደዚህ አይነት ህይወት ነው እግዚአብሔር የሰጠን። ማክራቫዶቫ ሮስ ሃሌሉያ ደ እግዚአብሔር የሰጠን ህይወት እውነት በጣም አስገራሚና አስደናቂ ህይወት ነው። አስገራሚ ህይወት ነው። ስለዚህ ነው ኢየሱስ ክርስቶስ ደስ ብሎት እኮ ዮሐንስ 14 ላይ በቃ ባይነኛ ደስታ ውስጥ ነው እንትን ያለው። በጣም ደስ የሚል ደስታ ውስጥ አባት ሆይ ከታላላቆች ከአዋቂዎች ከፈላስፋዎች ሰውረ ለነዚህ ተናናሾች ይህንን ነገር ስለገለጥክ አመሰግናለሁ። ለታናናሾች ለማያውቁ ምንም ማያውቁትን እግዚአብሔር ገለጠላቸው። ስለዚህ አለ ስለዚህ እዚህ ጋር አጋንንት ስታወጡ ምናምን ነገር አትደሰቱ። የዛን ጊዜ እነሱ አውጥተው ነው እንትን ሻራ ፓራላ ምናምን እያሉ የመጡት አጋንንት ወጥቷላ። ከባድ ነው እውነት ከባድ ነው። አጋንንት ደግሞ ኃይለኛ ነው። አንድ ነገር ልንገራችሁ፣ በእውነት በክርስቶስ ኢየሱስ ቀላል ነው እንጂ አጋንንት ኃይለኛ ነው። ኦኬ፣ አትዳፈሩ ስላችሁ በእግዚአብሔር መንፈስ ሆናችሁ እንጂ አጋንንት በጣም የሰይጣንን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ማለት እኮ ከባድ ስለሆነ ነው። እንዲህ ሰው ነበር አይደል? እዚህ ምድር ላይ ነበሩ፣ ታላላቆች ነበሩ፣ ነቢያቶች ነበሩ፣ ቀሳውስት ነበሩ፣ ማት ፈሪሳዊ ነበሩ ማት። ግን አጋንንት በጣም ሶ ፓወርፉል፣ ያንን ፓወር ነው ነጥቆ ለኛ የሰጠን እግዚአብሔር። ስሙ ለዘላለም ይባረክ። የተሰጣችሁን የምታውቁት ያንንም ስታውቁ ነው። ያ ከባድ ነው። ሰይጣን ከባድ ነው። ሰይጣኑን ግን የምንረታው ያው በእግራችን ስር መውደቁ ግን እውነት ነው አይደል? በእግራችን ስር ምንም ጥያቄ የለውም። ስለዚህም ነው ረግጠው መጥተው ሲጨፍሩ በቀላሉ ነገር፣ በዚህ በቀላል ነገር እንዴት ትደሰታላችሁ? ከተደሰታችሁ መደሰት ያለባችሁ በምንድን ነው አለ? ስማችሁ በሰማያዊ መዝገብ ላይ ስለተጻፈ። ይሄ ዝም ብሎ ሪትን የሆነ ዶክመንት ምናምን አይደለም። ዘላለማዊነት በእናንተ ውስጥ ስለሆነ ለዘላለም በእግዚአብሔር ቤት ውስጥ ስለምትሆኑ፣ ለዘላለም ከእግዚአብሔር ጋር ስለምትሆኑ፣ የእግዚአብሔር ቤተሰቦች ስለሆናችሁ በዛ ዘምሩ፣ በዛ ዝለሉ፣ በዛ ደስ ይበላችሁ ያለው ኢየሱስ ክርስቶስ። በዚህ ተደሰቱ፣ በሌላ አይደለም። ምናምን ስለሆናችሁ ስለተገለጠላችሁ በፍጹም። አንድ ጊዜ እዚህ እንትን ላይ ብየዋለሁ፣ ድጋሜ እነግራችኋለሁ። ዮሐንስ ምን ብሎ ነው የተናገረው? የእግዚአብሔር ልጆች ተብለን እንጠራ ዘንድ እግዚአብሔር ለእኛ ያሳየውን ፍቅር እዩ፣ እንደዚሁ ምን አለ። ምንም ጥርጥር የለውም እግዚአብሔር የእግዚአብሔር ልጆች ተብለን እንጠራ ዘንድ ለእኛ ያሳየውን ፍቅር ግሬት የሆነ ላፍ ነው እግዚአብሔር የገለጠው። የእግዚአብሔር ግን የሚገርመው ዮሐንስ ምንድን ነው ብላችሁ ስጠይቁ ሐዋርያ ነው። ከእግዚአብሔር ጋር የነበረ ሐዋርያ ነው። ትልቅ ፖዚሽን ያለው ነው። ያስገረመው ግን ሐዋርያነቱ ሳይሆን የእግዚአብሔር ልጅ ተብሎ መጠራቱ ነው። እናንተ ዝቅ ያደረጋችሁት ነገር ጳውሎስ፣ ዮሐንስ፣ ጴጥሮስ የሚገርማቸው ልጅ መሆናቸው ነው። ሐዋርያ መሆናቸው አይደለም። ነቢይ መሆናቸው አያስገርማቸው። እሱ ያገለግሉበት ዘንድ ሕፃናቶችን ከመገገም አውጥተው እግዚአብሔርን ልጅ መምሰል ይበቁ ዘንድ ያስተምሩ ዘንድ የተሰጣቸው ኦፊስ ነው። በቃ አለቀ። ከዛ ውጭ የለውም ምንም። ትልቁ ነገር የእግዚአብሔር ልጆች ተብለን እንጠራ ዘንድ የተገለጠ እውነት ነው። እሱ ነው ያስገረመው። ዮሐንስም ያስገረመው ያቺን ነው የሚጠብቀው እንጂ ሐዋርያነቱን አይደለም የሚሰብከውም የእግዚአብሔር ልጅነቱ። ምክንያቱስ በጣም ትልቁ ነገር ነው። ከእግዚአብሔር ቀጥሎ በዚህ ምድር ላይ ትልቁ ነገር ምንድነው ብትሉ የእግዚአብሔር ልጅ ነው። መላእክቶች አይደሉ የእግዚአብሔር ቃል እንደሚናገር ሌሎች ይናፍቃሉ ምን ተሆኑ እንግዲህ አምጥ ማለት መከራከር የምትፈልጉ ከሆነ ይቻላል አምባ አዘጋጅልን ምናምን በሉና ከሁሉም ከንትኖች ጋር ተከራከሩ እግዚአብሔር ግን ስለዚህ የሚያውቁ የገባቸው ደስ ያላቸው ሰዎች ታስበው ዘንድ ሰው ምንድነው ብለው ይዘምራሉ ሃሌሉያ ታስበው ዘንድ እኔ ማን ነኝ ትጎበኘው ዘንድ የሰው ልጅ ምንድነው እግዚአብሔር ግን ለአንተ ታላቅ ሆነ አለ ዳዊት እንኳን ዳዊት ደስ የሚል ቆ ሰው የሌለው ለዛ ነው ይገባባዋል የእግዚአብሔር ሐሳብ በደንብ ይገባዋል በደንብ ይረዳል ምክንያቱም በመንፈስ የሚኖር ሰው ስለሆነ እንደፈለከው ወሰዳለ መንፈስ እንዴ በቃ በመንፈስ ቅዱስ ካልሆነ በእግዚአብሔር መንፈስ ካልሆነ የእግዚአብሔር ነገር መድፋት ፈጽሞ አይቻለም ነገር ግን የእግዚአብሔር መንፈስ ያላቸው የኢየሱስ ክርስቶስ ማይንድ አላቸው ሃሌሉያ ክብር ለእግዚአብሔር ይሁን ሰዓት ክብር ለእግዚአብሔር ይሁን እግዚአብሔር መልካም አምላክ ነው በጌታ ሰላም ወደ ቤታችሁ ሂዱ